ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።
እሁድ መስከረም 7 2010 ዓመተ ምህረት
አብዛኛው ደግሞ ውስጡ ላይ ወጣው የተደበደበ ሰው አለ። ወደ አባቶ አካባቢ ኮንትሮል አካባቢ ሁለት ልጆች እንደተገደሉ ሰምተናል።
በጣም ችግር ላይ ነን ያለኑ። ይኸው ስድስተኛ ቀናችን አስቆጠሩን። ህፃን ልጆች ይዘን ምንም መንቀሳቀስ የለም። ምንም የምንበላ የምንጠጣ ነገርም የለም። በዚህ ላይ በድንጋይ ቀንና ማታ ልጆቻቸው እንደዚህ እያስፈራሩ ነው ያሉት።
ሀርጌሳ ሶማሊያ የሚገኙ ኢትዮጵያውያን ድምጾች ናቸው ዘገባ ይዘናል።
ዋሽንግተን ዲሲ ውስጥ በዲሞክራሲያዊ ተቋማት ግንባታ ላይ የሚነጋገር ስብሰባ ይካሄዳል።
ብዙ ግልጽ ያልሆነ ለህዝብ መቅረብ የሌለባቸው ነገሮች በዚህ በኢንተርኔት በሶሻል ሚዲያ ሁሉ ስለሚቀርቡ የትኛው የተሻለ ሀሳብ ነው የሚለውን በተቻለ መጠን የተገመገመ ጽሁፍ እንዲቀርብ መድረኩን መክፈት ነው የኛ ዓላማ።
የውይይት መድረኩ አዘጋጅ ኮሚቴ ሰብሳቢ ፕሮፌሰር ሚንጋ ነጋሽ ናቸው። አነጋግረናቸዋል።
ለዛሬ የምሽቱን ዝግጅት ይዘን አብረናችሁ የምናመሸው ሰሎሞን አባተና
እኔም አበባየው ገበያው ነኝ። ጤና ይስጥልን፣ እንደምን አመሻችሁ የተከበራችሁ አድማጮች።
ጤና ይስጥልኝ ክቡራትና ክቡራን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምን አመሻችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። በኢትዮጵያ ሶማሌና በኦሮሞ አዋሳኝ ወረዳዎች የተከሰተውን ግጭት ለመከላከል መንግስት እርምጃ እየወሰደ መሆኑን ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አስታውቀዋል። በግጭቱ እጁ ያለበት ግለሰብም ሆነ የጸጥታ ኃይል ተጠያቂ እንደሚሆንም በመንግስት መገናኛ ብዙሃን የተጠቀሱት ጠቅላይ ሚኒስትሩ ተናግረዋል። እስክንድር ፍሬው አጠር ያለ ዘገባ ልኳል።
በመንግስት የመገናኛ ብዙሃን የተጠቀሰው የጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ትዕዛዝ በኢትዮጵያ ሶማሌና በኦሮሚያ አዋሳኝ ወረዳዎች የተነሳውን ግጭት ለማስቆም ያለመ ነው። ጠቅላይ ሚኒስትሩ የፌዴራል የጸጥታ ኃይሎች ጣልቃ እንዲገቡ ማዘዛቸው በዘገባው ተጠቁሟል። በዚህም መሰረት ነው በሁለቱ ክልሎች የሚገኙ ዋና ዋና መንገዶች በፌዴራል መንግስት የጸጥታ ኃይሎች ክትትል ስር እንዲሆኑ ጠቅላይ ሚኒስትሩ ማዘዛቸው የተመለከተው። ፌዴራል የጸጥታ ኃይሎች የህዝቡን ሰላም የመጠበቅና የማረጋጋት ስራ እንዲሰሩና አካል በማቁደልና የሰው ህይወት በማጥፋት የሚጠረጠሩ ግለሰቦች በቁጥጥር ስር እንዲውሉ ጠቅላይ ሚኒስትሩ ማዘዛቸው ተገልጿል። የሰብአዊ መብት ኮሚሽንም ግጭቱ በተከሰተባቸው አካባቢዎች የሰብአዊ መብት ጥሰትን እንደሚያጣራ ማስታወቃቸው ተጠቅሷል። እንደ ዘገባው በሁለቱ ክልሎች አዋሳኝ አካባቢዎች የተከሰተውን ግጭት የሚያባብሱ የመገናኛ ብዙሃን ከድርጊታቸው እንዲቆጠቡ፣ ይህ የማይሆን ከሆነ ግን መንግስት ህጋዊ እርምጃ እንደሚወስድ ጠቅላይ ሚኒስትሩ አስገንዝበዋል። በግጭቱ ተሳታፊ የሆነ የትኛውም ግለሰብ እንደዚሁም የጸጥታ ኃይል ተጠያቂ ይሆናል ብለዋል በዘገባዎቹ የተጠቀሱት ጠቅላይ ሚኒስትሩ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በሶማሊያ ዛሬ እኩለ ቀን ላይ ደቡብ ሞቃዲሾ ውስጥ የሀገሪቱን ከፍተኛ የደህንነት ባለስልጣን ሞሐመድ ሞዋሊን ሐሰን ቆሌን እና ዘበኛቸውን የገደልኩ እኔ ነኝ ሲል ነውጠኛው አልሻባብ ቡድን ኃላፊነት ወስዷል። በሌላም በኩል የአልሻባብ ነውጠኞች ሰሜን ሞቃዲሾ ውስጥ በወታደራዊ ፍተሻ ኬላ ላይ ጥቃት አድርሰው 4 የመንግሥት ወታደሮችን ገድለዋል። የአካባቢው ባለሥልጣናት ለቪኦኤ ሲናገሩ ጥቃቱ የደረሰው ዛሬ ማለዳ ላይ ነው ብለዋል። በዚህ ሶማሊያን ከኢትዮጵያ ጋር በሚያገናኘው መንገድ ላይ ጥቃት ያደረሱት ነውጠኞች ኬላው ላይ የማረኳቸውን የጦር መሳሪያዎች ይዘው ሄደዋል ተብሏል። ይህ በእንዲህ እንዳለ የአልሻባብ ነውጠኞች ኬንያ ድንበር አቅራቢያ የምትገኝ ሌላ ቁልፍ ከተማ አጥቅተዋል። በቅርቡ በመንግስቱ ተቋማት ላይ የጀመሩትን የማጥቃት ዘመቻ እያሰፉ ነው ተብሏል። በኤልዋቅ ነዋሪዎች መግለጫ መሰረት የአልሻባብ ተዋጊዎች ወደ ከተማዋ የገቡት ለአጭር ጊዜ የተኩስ ልውውጥ ካደረጉ በኋላ ነው። ከዚያም በከተማዋ የነበሩ አነስተኛ ቁጥር ያላቸው የመንግስቱ የጸጥታ ኃይሎች ሸሽተው ወደ ኬንያ ሄደዋል። የአልሻባብ ተዋጊዎች የከተማውን ፖሊስ ጣቢያ በፈንጂ ያቃጠሉ ሲሆን በጥቃቱ የሞቱ ወይም የቆሰሉ ስለመኖራቸው ግን እስካሁን የተገለጸ ነገር የለም። የጋዛ ሰርጥን ሲያስተዳድር የቆየው ነውጠኛው የሐማስ ቡድን ከፍልስጤሙ ፕሬዚደንት መሐሙድ አባስ የፋታህ እንቅስቃሴ ጋር ለአስር ዓመታት የዘለቀውን የፖለቲካና የግዛት ክፍፍል አብቅቶ ዛሬ ጠቅላላ ምርጫ ለማካሄድ ተስማምቷል። በጋዛ ከሦስት ዓመታት በፊት ጥምር መንግሥት ቢመሠረትም እስካሁን አመራር መስጠት ሳይችል ቀርቷል። የታላቅ ስምምነት ዛሬ ተደረሰው የሐማስና ፋታህ ልዑካን ቡድን አባላት በካይሮ ከግብጽ ደህንነት ባለሥልጣናት ጋር በቅርቡ በተናጠል ያካሄዷቸውን ስብሰባዎች ተከትሎ ነው። ኩዌት የሰሜን ኮሪያን አምባሳደርና ሌሎች አራት ዲፕሎማቶች ከሀገሯ እንደምትታባረር ምንጮች በዛሬው ዕለት አስታውቀዋል። ኩዌት ይህን መግለጫ ዛሬ የሰጠችው ሰሜን ኮሪያ በጃፓን አየር ላይ ያለፈ ሌላ ሁለተኛ ሚሳኤል ከተኮሰችና የተባበሩት መንግስታት ድርጅት ደግሞ ስድስተኛ የኒውክሌር ሙከራ ማድረጓን በመቃወም በፒዮንግያንግ ላይ ተጨማሪ ማዕቀብ ከጣለ ከአንድ ሳምንት ባነሰ ጊዜ ውስጥ ነው። በመጨረሻም ብሪታንያ ለንደን ውስጥ ባለፈው አርብ በመንገደኞች ባቡር ላይ የደረሰውን አሸባሪ የቦምብ ጥቃት ተከትሎ ያወጣችውን ከባድ የስጋት ማስጠንቀቂያ ፖሊስ ሌላ ሁለተኛ ተጠርጣሪ በቁጥጥር ስር ከዋለ በኋላ አቅልላለች። የሀገር አስተዳደር ሚኒስትሩ አምበር ሩድ ዛሬ ሲናገሩ የሁለተኛው ተጠርጣሪ ተይዞ በቁጥጥር ስር መዋል የተያዘው ምርመራ እድገት እያሳየ መምጣቱን ያመለክታል ብለዋል። በአርቡ የሽብር ጥቃት ጉዳት ከደረሰባቸው 30 ሰዎች መካከል አንደኛው ዛሬ ድኖ ከሆስፒታል መውጣቱም ተገልጿል። ሁለተኛው ተጠርጣሪ የ18 ዓመት ዕድሜ ያለው ወጣት ሲሆን የተያዘው ብሪታንያና ፈረንሳ በሚዋሰኑበት ዶቨር ወደብ አቅራቢያ ነው ተብሏል። ለሰዓቱ ያለን ዜና በዚሁ ይጠቃልላል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሁድ መስከረም 7 2010 ዓ ም ምሽት ፕሮግራም ነው።
ጋዜጠኛ፣ ጸሐፊ፣ ደራሲ፣ ገጣሚ ሰዓዳ መሐመድን ይዘናል።
እሾሃማ ወርቅ ደራሲ ሰዓዳ መሐመድ።
አብራችሁን ቆዩ። አሁን ሙዚቃን ጋብዛችሁ ኮርኩማ አፍሪካ በቴዲ አፍሮ።
ኮርኩማ አፍሪካ ይዞ የመጣ አዲስ ሀሳብ አለ ከሰማ ከፋንደቆ ሄዶ 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 ኮርኩማ አፍሪካ ይዞ የመጣ አዲስ ሀሳብ አለ ከሳር ከፋንደቆ ሄዶ ሄዶ ሄዶ
ሶማሊያ ውስጥ ያሉ ኢትዮጵያውያን ለጥቃት ተጋልጠዋል።
በኦሮሚያና በሶማሌ ክልሎች መካከል እየታየ ያለው ግጭትና ጥቃት የብዙ ኢትዮጵያውያንን ሕይወት በልቷል። ብዙ የደካማ ገበሬዎች፣ ከብት አርቢዎችና ነጋዴዎችን ጥሪትና ንብረት አጥፍቷል። የዜጎችን ስነ ልቦና፣ የሀገሪቱን ደህንነት ተፈታትኗል። ይህ ግጭት ለዓመታት የነበረ የአጎራባች ቀበሌዎች ድንገተኛ ግጭት ወይም የሀብት ቅርምት ወይም የውሃና ግጦሽ ሽሚያ መቆራቆስ አይደለም። እንዲህ አይነት በሁለት የፌዴራል አስተዳደሩ አቻ አባላትና የመንግሥቱ አካላት የሆኑ ክልሎች መካከል የተጫሩና መብረጃ አጥተው የቆዩ ትንቅንቆች ሃይ ባይ ገላጋይ የሌላቸው የመሰሉ የሁከት አድራጎቶች በሀገሪቱ ታሪክ ታይተው የማይታወቁ ከመሆናቸው ጋር ብዙ ሰው አስደንግጠዋል፣ ብዙ ሰው አሳዝነዋል፣ አስደምመዋል። ዛሬ የሁለቱም ክልሎች ርዕሳነ መስተዳድር በስተመጨረሻ አጠገብ ላጠገብ ተቀምጠው ሰበቡ እስካሁን በግልጽ ባልተነገረ ምክንያት ለፈሰሰው የንጹሃን ደም፣ ለጠፋው ሕይወት፣ ለደረሰው ጅምላ መፈናቀል፣ ለወደመው ንብረት፣ ለተጎዳው ሞራል ቁጭትና ሐዘናችንን እንገልጻለን ብለዋል። የሌላ ሀገር የሆነ ባህል ብለውታል የሶማሌው ፕሬዚደንት አብዲ መሐመድ ዑመር።
ይህን ያህል መፈናቀል አልነበረም እስከዛሬ ድረስ። ከዚህ በፊት በአንድ አካባቢ ግጭቶች በሚነሱበት ጊዜ የተወሰነ በድንበር አካባቢ መፈናቀሎች ይኖሩ ነበር፣ ግን በሶማሌ ክልል ውስጥ የሚኖሩ ከተማዎች በስጋት ገብቶ አያውቅም ነበር። ኦሮሚያ ውስጥ የሚኖሩ ሶማሌም በስጋት ውስጥ ገብቶ አያውቅም ነበር። አሁን ግን የአወዴ ኢንሲደንት በኢትዮጵያ ያልታየ የኦሮሞ ካልቸር ያልሆነ የሶማሊያ እና የኢትዮጵያ ካልቸር ያልሆነ ነገር ተፈጠረ ማለት ነው። ለምሳሌ ኦሮሞ በመሆን ማፈናቀል፣ ኦሮሞ በመሆን ብቻ ምንም ሳያጠፋ ማፈናቀል፣ ኦሮሞ ሶማሌ በመሆኑ ብቻ ያለ ምንም ምክንያት ሳይፈጠር አወዴ ላይ ከድንበር ግጭት ውጪ ግን እንደውም ለሰላሳ ዓመት የኖረ ሚስቶቻቸው በሙሉ ኦሮሞ የሆነው ማለት ነው የተጋባ መሆኑን የኦሮሞ ህዝቡም እዛ ላይ ከፍተኛ ማደን የማደን ስራ ሰርቷል ህዝቡ ማለት ነው። እዛ ላይ የተፈጠረው ለየት ያለ እንትን ነው። በጣም በቃ እንደ ክልል ከፍተኛ ሀዘን የተሰማን ድርጊቶች፣ የኦሮሞ ካልቸር ድርጊት ያልሆነ የሶማሌ ካልቸር ድርጊት ያልሆነ ለየት ያለ የሌላ አገር ካልቸር የሆነ ግጭቶች መቆም አለበት። ሰው ምንም ሳያጠፋ በኦሮሞ ምክንያት መጉዳት የለበት። ኦሮሞ ስለሆነ ብቻ መጉዳት የለበት። ሶማሌ በመሆኑ ብቻ መጉዳት የለበት።
የኦሮሚያው ፕሬዚዳንት ለማ መገርሳም ተመሳሳይ ሐሳብ ሰንዝረው የሁኔታው አዝማሚያ ለአጠቃላይ ሀገሪቱም አደገኛ እንደሆነ አሳስበዋል። ተጠያቂ የሚባሉ ሕግ ፊት መቅረብ አለባቸው ብለዋል።
በግፍ በንጹሃን ዜጎች ላይ የደረሰው ግድያ አለ፣ በሶማሌ ወንድሞቻችንም ላይ፣ በኦሮሞ ቤተሰቦቻችንም ላይ። ይሄ የተፈጸመው አሰቃቂ ግድያ እጅግ ያሳዘነን ሁላችንም የምናወግዘው እኩይ ተግባር፣ በወዳኛ ወገንም በኦሮሞዎች ላይ የተፈጸመው ግድያ ቢሆን በሶማሌ ወንድሞቻችን ላይ የተፈጸመው ግድያ ግለሰቦች ወንጀለኞች የፈጸሙት ግድያ እንጂ በማንኛውም መስፈርት የሶማሌን ህዝብ የማይወክል የኦሮሞንም ህዝብ የማይወክል የሁለቱም ህዝቦች ታሪክና ባህልም ነው የማያንጸባርቅ የግለሰቦች ወንጀልና ድርጊት ስለሆነ ሁላችንም የምንኮንነው የምናወግዘው ተግባር ነው። ይሄ እንደተጠበቀ ሆኖ ይህ ግጭት ብዙ ጉዳቶችን አድርሷል፣ ብዙ ጉዳቶችንም እያደረሰ ነው። እንደ ቀላል ሊታይ የሚችል ነገር አይደለም። ጉዳዩ ከድንበርም የዘለለ አጠቃላይ እንድምታው አጠቃላይ ሁኔታውን ስናይ አዝማሚያው አደገኛ ነው። ከድንበርም አልፎ አብሮ በሚኖሩ ህዝቦች ለዘመናት ተዋልደው ተፋቅረው ተባብረው የጋራ ማህበራዊ ሴትን አዳብረው ይኖሩ በነበሩ ህዝቦች መካከል ከቅራኔም አልፎ መቃቃርን፣ ያ ለዘመናት የተገነባውን አንድነት ወደ ማፍረስ የሚወስድ አዝማሚያ እንጂ እየታዩ ያሉ ስለሆነ አዝማሚያው እጅግ በጣም አደገኛ ነው። ይሄ ጉዳይ በዚህ መልኩ የሚቀጥል ከሆነ በሀገርም ላይ ሊያደርስ የሚችለው ጉዳት ቀላል አይሆንም። በዜጎቻችን ላይ የደረሰው የህይወት ጉዳት ብቻ ሳይሆን ታይቶ በማይታወቅ መልኩ በርካታ ከ50 ሺዎች በላይ የሚሆኑ ዜጎችም ከኑሯቸው ተፈናቅለዋል። ከቀያቸው ተፈናቅለው ሜዳ ላይ ወድቀው ነው ያሉት። ይሄ እጅግ በጣም ከባድ ነው። ምንም ያህል የዕለት ጉርስ የዕለት አስፈላጊ ነገሮች ቢቀርቡለት ከህፃን እስከ አዛውንት ከኑሮው ከቀየው ተፈናቅሎ ሜዳ ላይ ሲወድቅ ሊደርስ የሚችለው የሞራል ውድቀት እና ኪሳራ እጅግ በጣም ከባድ ስለሆነ ይሄ ጉዳይ በአጠቃላይ ስናየው አዝማሚያው እጅግ በጣም ከባድ ስለሆነ ይሄን ጉዳይ ሁላችንም ተባብረን ተጋግዘን የምንችለውን ያህል ሁሉ ህዝባችንን ይዘን ሰርተን ማስቆምና ሰላምና ማረጋጋቱን ማምጣት ብሎም ህዝባችን ወደ ቀዬው ተመልሶ የተፈናቀለው ህዝባችን ለዘመናት ያፈራቸው አሴቶች አሉት፣ ንብረቶች አሉት። ንብረቱ ሳይነካበት ወደ ቀዬው ተመልሶ ህይወቱንም የሚመራበት በዚህ ውስጥ ደግሞ የሰውን ህይወት በማጥፋትም ወንጀል የሰሩ ግለሰቦችም ለህግ ቀርቦ የሚጠየቁበት እንዲሁም ማናቸውም በዚህ ውስጥ በቀጥታም ይሁን በተዘዋዋሪ እጃቸው በዚህ ግጭት ውስጥ ያስገቡ አካላትም እጃቸውን እንዲያስወጡና ከማንም ከምንም በላይ ደግሞ ይህንን ተግባርና ድርጊት ህዝቡ እንዲያወግዝ በማድረግ የሚመለከተን የሁለቱ ክልል መንግስታት እንዲሁም የፌደራል መንግስት ከማንም በላይ ደግሞ ህዝባችን በዚህ ጉዳይ ላይ ለሰላሙ ከማንም በላይ መስራት ያለበት ህዝቡ ስለሆነ ይሄንን ተረባርበን ማስቆምና ማረጋጋት የተፈናቀለው ወደ ቀዬው ተመልሶ ህይወቱን እንዲመራ ማድረግ ጊዜ ቢሰጠው ጉዳይ ስላልሆነ ይሄንን ማድረግ አለብን።
በዚህ ሁኔታ ውስጥ ተጠያቂው ማን እንደሆነ ሁለቱም መሪዎች ሌላ ሶስተኛ ወገን ሊኖር እንደሚችል ስሜት ከመፍጠር ሐሳብ በስተቀር በመንግስቶቻቸው ደረጃ ይሰነዘሩ የነበሩ የመወነጃጀል ንትርኮችን ምንጭ አልነኩም፣ አልደፈኑም። ሁለቱም በግልጽ ኃላፊነትን አልወሰዱም። ሁለቱም በግልጽ አንደኛው ሌላኛውን አልወነጀሉም። የሶማሌ ክልል መንግስት ቃል አቀባይ ግን ቀደም ሲል አድርገውታል።
በኦሮሚያ ከፍተኛ አመራር የሚመራ ድርጅት ነበር ሲካሄድ የነበረው።
ምንድን ነበር እሱ?
ከዚህ አንጻር ድርጅቶችን ነው ነግረህ።
እኒህን ሰው ማን እንደሆኑ ሊጠቅሱልኝ ይችላሉ? ማን እንደሆነ የሚመሩት?
ዋናው የሚመራው የክልሉ ፖሊስ ኃይልን በመጠቀም የክልሉ ፕሬዚደንት አቶ ለማ መገርሳ፣ አቶ አዲሱ ረጋሳ የመንግስት ኮሚኒኬሽን የክልሉ ጸጥታ ኃይል፣ በተለይ ደግሞ በመስከረም ሁለት በአሁኑ በክልሉ ብላክ ዴይ ወይም የሀዘን ቀን ተብሎ ጂኖሳይድ የተካሄደበትን ቀን ሲመራ የነበረው የሀረርጌ ዞን ኃላፊ አቶ መላኩ፣ እነዚህ በአጠቃላይ በተለያየ ሁኔታ እነዚህን ችግሮች እና የህዝብ ጭፍጨፋ ሲመሩ የነበሩት አካላቶች ናቸው።
አቶ ኢድሪስ፣ የእርስዎ መንግስት አቋም ነው የግል አቋሙ ነው ይሄ?
ይህን የምነግርህ የክልሉ መንግስት አቋም ነው።
የኦሮሚያ አቻቸው ይህንን አስተባብለው ያንን ያህል አይጠንክሩ እንጂ የግድያና የኃይል አድራጎቶች የሚፈጸሙት ከጅጅጋ ባለስልጣናትና ታጣቂዎቻቸው እንደሆነ በግልጽ ተናግረዋል።
አሁን እየተደረገ ያለው የሶማሌ ክልል ልዩ ፖሊስ የኦሮሞ ንጹሃን አርሶ አደሮችና አርብቶ አደሮች ላይ፣ ደሃ ሰዎች ላይ የሚያደርሰውን ጥቃት ለመሸፈን ግጭቱን የህዝብ ለህዝብ ለማድረግ እየሞከሩበት ያለበት ሁኔታ ነው ያለው። የፌስቡክ ገጻቸው ላይም ገብታችሁ ልታዩ ትችላላችሁ። አጠቃላይ ግጭት ቀስቃሽ፣ የኢትዮጵያን አንድነት የሚያናጋ፣ ህገ መንግስታዊ ስርዓቱን ሊልዝ የሚችል ተገቢ ያልሆነ ኃላፊነት ያልተሞላበት አይደለም ከመንግስት አመራር ከአንድ ተራ የመንደር ጎረምሳ የማይጠበቅ አይነት መግለጫ እየሰጡ ስለሆነ ይሄ ሊታረም ይገባል። ህዝባችንም ይህን ሁኔታ ሊገነዘብ ይገባል። የኦሮሞ ህዝብ ብቻ ሳይሆን ወንድማችን የሆነው የኢትዮጵያ ሶማሌ ህዝብም ይህንን እኩል የሆነ አካሄድ በደንብ መገንዘብ መቻል አለበት። ሀገራችን ሰላም ልትሆን ይገባል። እስካሁን ለደረሰው ጥፋት አጥፊ አካላት ለህግ ቀርበው የእጃቸውን ዋጋ የጥፋታቸውን ዋጋ በጥፋታቸው ልክ ማግኘት መቻል አለባቸው። ከአሁን በኋላ ደግሞ እስካሁን የተከሰቱ ጥፋቶች እንዳይደገሙ እንደ መንግስት ተባብረን ነው እንጂ መስራት ያለብን። እኔ የተከበሩ የክልላቸውን ፕሬዚዳንት አቶ አብዲን ጠርቼ በዘር ማጥፋት ልወቅሳቸው አልችልም። የተከበሩ አቶ እስማኤል ጓደኛዬንም ጠርቼ ዘር ማጥፋት ነው ልላቸው አልችልም። የዞን አስተዳዳሪያቸውንም ጠርቼ ልል አልችልም ማለት ነው። ይሄ በወንጀልም የሚያስጠይቅ በጣም ኢሪስፖንስብል የሆነ አገላለጽ ነው። አቅጣጫዋም ምንድናት? አሁን እየተካሄደ ያለው በሰላማዊ መንገድ ህብረተሰባችን ችግሩን እንዳይፈታ ለማድረግ የልዩ ፖሊሱ እኩይ ተግባርና ወንጀል ሲጋለጥ ሲመዘዝ እነሱ ጋር እንደሚደርስ ስለሚያውቁ ህዝብን ለህዝብ ለማጋጨት ኢንስቲጌት እያደረጉ ያሉት አደገኛ አካሄድ ነው።
ዛሬ የሁለቱም ክልሎች መሪዎች እነዚህን የመወነጃጀል ቃላት አላስተባበሉምም፣ አላጠናከሩምም። በመካከላቸው ከፊታቸውም ከአነጋገራቸውም የወዳጅነትም የመጠላላትም ስሜት አልታየም፣ አልተነበበም። ከሁለት ወራት በላይ የዘለቁት የወሰን አካባቢዎች ጥቃቶችና ግጭቶች ከደቡብ ሞያሌ አካባቢ እስከ ምስራቅ ጭናቅሰን ባሉ የሁለቱም ክልሎች ወረዳዎች ወሰኖች ላይ የተቀጣጠሉና የተጋጋሙ ሆነው ቆይተዋል። የተደራጁና የታጠቁ ጥቃት ፈጻሚዎች የምስኪንና ንጹሃን ዜጎችን ሕይወት ሲቀጥፉና ኑሯቸውን ሲያተራምሱ፣ በከፍተኛ ደረጃ ያሉ መሪዎች አንድም ዝምታን አለያም መለሳለስን መርጠው ቆይተዋል። ዛሬ ግን ዜና ሰምተናል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ስለ ሞቱት ሐዘናቸውን ገልጸዋል። ከሁለቱም የሀገር አዛውንት ጋር መክረዋል። ሁሉም መሪዎች ሲሉ እንደ ሰማነውም ጥፋተኞች ይጠየቃሉ። መቼ፣ እንዴት መልሱን እስክናገኝ ጥያቄ እንደሆነ ይቆያል። ባላንጣ መስለው የቆዩት ክልሎች ፕሬዚደንቶች ግን የሰላምና መረጋጋት ጥሪ ከማስተላለፍ አልፈው ሁከቱ እንደሚቆም ማረጋገጫ አልሰጡም። በ1997 ዓመተ ምህረት ተካሂዶ ተጠናቀቀ የተባለ ውሳኔ ሕዝብ 12 ዓመታትን ቆጥሮ ቂምና ቁርሾ ይዞ አመረቀዘ። መፍትሄው በጊዜ ባለመሰጠቱ አንድ ፍንጭ ነው።
ህዝቡ ሰላም ፈላጊ ነው። በተለይ የኦሮሞ ህዝብ ድንበር ላይ ያለው ህዝብ፣ በኢትዮ ሶማሌ በኩል ያለው ህዝብ ሰላም ፈላጊና አብሮ የኖረ በአንድነት በአንድ አስተሳሰብ ያለ የተዋለደ ነገም ወደፊትም አብሮ የሚኖር ህዝብ ነው። ስለዚህ ይሄ ህዝብ ሰላም ነው የሚፈልገውና ይሄ ህዝብ ተጠያቂ ነው የሚያሰኝ ነገር የለም። እኔ ግን መታየት አለበት ብዬ የማስበው ሪፈረንደሙ ከተካሄደ በኋላ የማካለል ስራዎች በአስቸኳይ ማለቅ ነበረባቸው። የማካለል ስራ ያለቀባቸው ቦታዎችም ላይ የሚመለከተው ገለልተኛ አካል በመሃል ገብቶ ሪፈረንደሙም ሲካሄድ እውቅና የሰጠው አካል በመሃል ገብቶ አንተ ትክክል አይደለህም እዚህ ላይ መቆም አለብህ፣ አንተም ትክክል አይደለህም ብሎ ትክክል ያልሆነው ላይ ህጋዊ እርምጃ መውሰድ አለበት ማለት ነው።
ለምን እስካሁን አላደረገም
ባለመሆኑ ነው ይህ ችግር እየሰፋ የመጣው ማለት ነው። እንደ ኦሮሚያ ክልላዊ መንግስት ሪፈረንደም ከተካሄደባቸው ቀበሌዎች አንዲት ስንዝር የኦሮሞ ህዝብ ወደዛ ሄዶ ግጭት የፈጠረባቸው አንድም ቦታ የለም ማለት ይቻላል። ዞሮ ዞሮ ይሄንን በዚህ አግባብ ማየትና መፍታቱ ለቀጣይም መፍትሄ መስሎ ነው የሚሰማኝ።
ይህ ጉዳይ መፍትሄ እስካላገኘ ዘላቂ መረጋጋት በአካባቢው አይኖርም ይመስላል የምስራቅ ሐረርጌ ዞን ዋና አስተዳዳሪ የአቶ መላኩ ፋንታ መልእክት። እሰጥ አገባው ግን ሳምንቱን በከፍተኛ ደረጃ ቀጥሎ ሰነበተ። ለመሆኑ ልዩ ፖሊስ ምንድን ነው? ምን ነው ልዩ ፖሊስ ለሶማሌ ክልል ብቻ ልዩ ፖሊስ ሆነ? በማንስ ነው የተደራጀውና የሚታዘዘው? ይህ ልዩ ፖሊስ የሚንቀሳቀስባቸው ወሰኖቹ ከየት እስከ የት ይሆኑ? ምንም እንኳ የሶማሌ ክልሉ ቃል አቀባይ አቶ ኢድሪስ በጥቃቱና በቀውሱ ውስጥ የልዩ ፖሊሱ እጅ የትም የለም፣ የሶማሌ ክልል ኃይሎች የትም ቦታ ጥቃት አልፈጸሙም እያሉ ቢከላከሉም ይህ ኃይል ከሶማሊያ ጭናቅሰንን ጨምሮ ከኦሮሚያ አጎራባች ወረዳዎችና ከተሞች እንዲሁም በዚያው በሶማሌ ክልል ውስጥ ይታያሉ በሚባሉ የመብቶችና የሰብዕና ረገጣዎች ክሶች ይሰሙበታል። አወዳይ ላይስ እንዲያ አይነት መሪዎቹ እንዳሉት በግልጽም እንደሚታወቀው ኢትዮጵያዊ ያልሆነ ጭካኔና ሰላማዊ ሰዎች ላይ በኃይል መዝመት ከምን መጣ? ተጠርጣሪዎች ተይዘዋል፣ የሕግ ሂደት ይቀጥላል ተብለናል። የክልሉን መንግሥትና የፌዴራሉን ባለሥልጣናት ምላሾች፣ የባለሙያዎችን ትንታኔዎች ይዘን እንመለሳለን። ይህ የኦሮሚያና የሶማሌ ክልሎች ቁርቁስ ግን እዚያው ሀገሪቱ ውስጥ ከበላው የሰው ሕይወትና በአስሮች ሺዎች የሚቆጠሩ ዜጎችን ከማፈናቀልና ከማንገላታት አልፎ ሶማሊያ ውስጥ ላሉ ኢትዮጵያውያን ደህንነት ጦስና ዳፋ የሆነ ከሀገር ውስጥ ችግርነት ወደ ድንበር ዘለል ስጋትነት እየተሸጋገረ ነው። ትናንት ምሽት ላይ ሶማሌላንድ ሐርጌሳ ውስጥ መውጫ መግቢያ ካጡ ኢትዮጵያውያን ሁለቱን አነጋግሬ ነበር። ጎሳ ጣሰው ረጋሳ ይባላሉ አንደኛው።
እኛ ማለት በዚህ ውስጥ የምንገኘው ስደተኞች ማለት ነው። ቢያንስ በግምት ከ20 ሺህ ስደተኛ ማያንስ ስደተኛ ነው ያለ ነው
ሐርጌሳ ውስጥ።
አዎ፣ 6 ቀናችን ነው። አብዛኛው ደግሞ ውጭ ላይ ወጣው የተደበደበ ሰው አለ። ወደ አባርሶ አካባቢ ኮንትሮል አካባቢ 2 ልጆች እንደተገደሉ ሰምተናል። እኛም ወደ ውጭ መውጣት አንችልም። ካለንበት ቦታ ራሱ አሁን ወጥተን አንድ ቦታ ላይ ነው ያለ ነው።
ለምንድን ነው ወደ ውጭ መውጣት የማትችሉት?
ኢትዮጵያ ውስጥ ማለት ወደዚህ ሐረርጌ አካባቢ ኢንፎርሜሽን እንደሰማ ነው እዛ ያሉት ሶማሌዎች ተገለዋል፣ ወንድሞቻችን ጨርሳችሁ እኛ ውስጥ እንዴት ትቀመጣላችሁ ብለው እኛን እዚህ በጣም እያሳደዱን ነው። መውጣት አንችልም፣ መስራት አንችልም፣ በትልቅ ችግር ላይ ነው ያለ ነው ማለት ነው።
ተገደሉ የሚሉት ሶማሊያውያን ሶማሌዎችን ነው ወይስ ኢትዮጵያውያን ሶማሌዎችን ነው?
እነዚህ ማለት እዛ ሄደው ለንግድ ለጫት ሰራተኞች እዛ የሚሰሩት አጎታችን አክስታችን እዛ እጅ ተቆርጧል የሚባል ነገር ነው። ይህ ምን ያህል ሁኔታ እንደሆነ አላወቅንም። ያ ኢንፎርሜሽን እዚህ እኛ ውስጥ ተበተነ። እኛም ደግሞ የእኛን ቤተሰብ ጨርሳችሁ እኛ ውስጥ መቀመጣችሁን ብለው ነው። በኦሮሞ ልጆች ላይ ነው በጣም ያነጣጠረው። የኦሮሞ ልጆች ናቸው ልጆቻችን እዛ የጨረሱት፣ እኛ እናንተ ደግሞ በስደተኛ እዚህ ውስጥ ሆናችሁ መኖር አትችሉም እያሉ በዛ እያሳደዱን እየተደበደቡ ባለንበት ቤት ራሱ ትናንት ማታ እኔ እንጃ በጣም በትልቅ ጭንቅ ላይ ነው ያደርነው ማለት ነው።
እናንተ ኦሮሞ ትሆኑ ሌላ ትሆኑ በምንድን ነው የሚያውቁት?
በቋንቋችን ያውቃሉ።
ይጠይቃሉ ኦሮሞ ነህ ወይ ምን ነህ ወይ እያሉ ይጠይቃሉ ወይስ እንዴት ሊያውቁ ይችላሉ ቋንቋችሁ?
ልጆቻችን ኦሮሚያ ቋንቋ ተናጋሪ ናቸው እና ሰፈር ያሉት ተከራይተን የምንኖረች ሰዎች ያስነሱብናል ማለት ነው። የከተማውን ዱርዬዎች እንዳለ ያነሳሉ፣ ኦሮሞ የዚህ እየኖረ ነው እያሉ። ከዛ ከማያውቁብን ሌላ ቦታም ስንሄድ የባሰ ሆነ፣ ሸሽታችን የመጣችሁት ቤተሰባችን ጨርሳችሁ አትኖሩም ብለው ነው። አሁን ማለት አንድ ቦታውን ያለ ነው 11 ህጻናቶች ነው አሁን እዛ ውጭ ያሉት። ቢያንስ 4 አባወራዎች ናቸው አንድ ቤት አሁን ተደብቀን ያለ ነው።
ቤታችሁ ውስጥ እየገቡ ያናግሯችኋል? ቤታችሁ ውስጥ ገብተው ያጠቋችኋል ወይስ መንገድ ላይ ነው እንደዚህ አይነት ጥቃት የሚያደርጉ? የሚያደርሱት?
እስከ ቤት መጥተው ነው። ወደ ውጪ ማውጣት መስራት አንችልም። የተለያዩ ደግሞ ለልጆቻችን ከሾፕ ላይ አንዳንድ ነገር ገዝተን መጠቀም አንችልም። የተለያዩ ቬጂቴብል ያሉበት አካባቢ መሄድ አንችልም። አሁን ለስድስት ቀን ማለት ነው ይኸው ቤት ተቀምጠና ምንም ነገር ሳንበላ ሳንጠጣ እየተቀመጥን ያለ ነው።
የሶማሊላንድ የጸጥታ ኃላፊ ጥበቃ እንዲደረግላቸው አዝዣለሁኝ ብለው ነበረ።
አርጌሳ በጣም ሰፊ ከተማ ናት። በሰፊነቱ የተነሳው አንዳንድ ቦታ ጥበቃ አለ ይባላል። በእኛ በኩል ግን ምንም ያለው ነገር የለም። እነዚህም አሁን አብረን ያለነው ስደተኛ ናቸው። እንደውም ለዩኒሴፍ ራሱ ደውለን ምንም መፍትሄ አልሰጡንም። ዝም ብለው ያሉን የመጣልን ጥበቃ ምንም ነገር የለም።
በእናንተ አካባቢ የሚንቀሳቀሱ የጸጥታ ሰዎች ፖሊሶች የሉም?
አላየንም። ምንም ፖሊሶች ያየነው ነገር የለንም። ወጣ ካልንማ አንተማ ኢትዮጵያዊ ነህ አይደለም? አንተ ኢትዮጵያዊ አይደለህ? ስለዚህ በዛ ያክል እንደውም ኢትዮጵያ አንድ የሆነ አበሻ ልጅ ራሱ ጸጉር ቤት ያለው ማታ አጠገባችን ከኛ በታች ተደብድቦ በህይወቱም መትረፉም አናውቅም። ሌሎቹም ደግሞ እንደውም ከዚህ ወስደው በውጫሌ ላይ ወስደው ወደ ኢትዮጵያ የሄዱ ልጆች አሉ ሲባል ነበር የሰማነው። እነዚያ ልጆች እንደውም እንደተገደሉ ግማሾቹ ሲሸሹ እንደተመጡ የሚባል ነገር ሰምተናል። ባለ ሶስት ህፃን፣ ባለ አምስት ህፃን፣ ባለ ስድስት አጠቃላይ ፋሚሊ ነው አንድ ቦታ ነው ያሉት። አሁን ምንም ሳይበሉ አሁን ስድስት ቀናቸው ነው። 11 ልጆች ናቸው ህፃናቸው ፋሚሊ።
ምንም ምግብ ውሃ ምናምን የላቸውም።
መውጣት አንችልም ሰለሞን ማለት በጣም ትልቅ ታርጌት ነው። መውጣት አንችልም። እኔ አሁን ከወጣሁ በኋላ ቢያንስ ለየቴ ነው አምልጬ እንደውም የተመለስኩት ማለት ነው። እኔም በራሴ በኩል መውጣት አንችልም።
ማን ነው ግን በትክክል ጥቃት የሚያደርስባችሁ? እገሌ የምትሉት አለ?
እናት ትንሽ ትልቅ ሳይል ነዋሪው ነው፣ በመንግስት አካል ሳይሆን ነዋሪው ነው ማለት ነው። እኛን ኢትዮጵያ ውስጥ ያለቁት ሶማሌዎች ወደ 18 ሶማሌዎች ናቸው። የእነሱ ዘሮች ናቸው እዚህ ውስጥ ያሉት ማለት ነው። የእነሱ ዘሮች ነው። ዘሮቻችን ኢትዮጵያ ውስጥ ያሉትን ጨርሳቸዋል። እኛ ደግሞ በዚህ ቦታ እንጨርሳቸዋለን ነው። ወደ ላይ መሄድ አንችልም። ወደ ላይ መሄድ አንችልም። ክንፍ ኖረን ወደ ላይ በረን ወይም የሆነ ቦታ ብንሄድ፣ ወደ ገጠር ብንሄድ ደግሞ የባሰ ራሱ ገበሬው ምንም ማለት አንችልም። ወደ ኢትዮጵያ እንሂድ ብንሄድ ራሱ ኦጋዲን ማለት ነው። ዛሬ የገደሏቸው ልጆች አሉ ራሱ ወደ ኢትዮጵያ ቦርደር ላይ መሄጃ ቦታ አተናል ማለት ነው። በቃ
ለጸጥታ ክፍል ወይም ደግሞ ለዩኤንኤችሲአር ደውላችኋል?
ዩኤንኤችሲአር ደውል ዛሬ ደውዬ ነበረ። ለዩኤንኤችሲአር ስንደውል እኛም ሎካል ስታፎች ናቸው። ሎካል ስታፍ ስንደውል እኛ ምንም ማድረግ አንችልም ነው። ፕሮቴክሽን ኦፊሰሮች እና ነጭርትን ማለት አካልም እኛ እና የሀገራቸው ዜጎች ናቸው ራሳቸው ሎካል ስታፍ የሚሰሩ ምንም እኛ የምናውቀው ነገር አናቅም ብለው ነው ቴሌፎን የዘጉብን። በተቻለ ለዓለም እንድትቀውልን ነው ማለት አንድ በአንድ በኢትዮጵያዊነታችን እና በአንደኛውም ደግሞ በአንድ ሰው ልጅ መብት እንዳለው ለዓለም እንድትቀውልን ነው የምንፈልገው።
ልጆች በዙሪያዋ ተሸማቀውና ተርበው የሚያስጨንቋትን እናትም አነጋግሬያለሁ። ኦሊያ አብዲን ስሙ።
በጣም ችግር ላይ ነን ያለኑ። ይኸው ስድስተኛ ቀናችን አስቆጠሩን። ህፃን ልጆች ይዘን ምንም መንቀሳቀስ የለም። ምንም የምንበላ የምንጠጣ ነገርም የለም። በዚህ ላይ በድንጋይ ቀንና ማታ ልጆቻቸው እንደዚህ እያስፈራሩ ነው ያሉት።
የሚደርስላችሁ ማንም የለም?
ምንም አንድ ሰው የሚደርሰን የለም። ከቤት ራሱ ያለንበት ራሱ ሊያባርሩን በቃ ትንሽ ጥቂት ነገር ላይ ናቸው ያሉት። ምንም መፍትሄም አማራጭም አላገኘንም። መውጣና መግባ የለንም። የምንኖርበት ነገር የለንም። ሰርተን የምናድር ነበረ። ተቀማጭ ነገር የለንም። እንደዛው ስቃይና ቁም ያየነው ነው። ምንም ነገር ውጤታማና የምጠብቀን ሰውን የለንም።
ማን ነው ግን በትክክል ይህንን ጥቃት እያደረሰባችሁ ያለው?
ያው ከመጀመሪያም በቃ የሀገሪቱ መንግስት ነው። ከዛ ደግሞ ጋንግስቶች በቃ በከተማ ያሉት ናቸው እንደዚህም ያደርጉን ያሉት።
የሀገሪቱ መንግስት ማለት ምን ማለት ሆነው?
እሱ ራሱ በቃ ምንም መፍትሄ አልሰጠንም። በቃ እንደፈለጋችሁት በቃ ድብድብ ከሆነ በቃ ምንም ተጠያቂ የለውም። የተገደሉትም አሉ። ምንም የሚያደርግልን ነገር የለም። እሱ ራሱ በቃ በሱ እሱ ችግር አለበት። በሀገሪቱ መንግስት ራሱ
ምን አድርጉ ነው የሚሏችሁ? አሁን እናንተን
መጀመሪያ ጊዜ በቃ ከሀገራችን እንድትወጡልን ብሎ ነበረ። ከዛም ደግሞ ሆኖም ትንሽ ችግር በሰዎቸው ላይ ኢትዮጵያ ላይ ችግር ደርሶባቸው ነበረ ባለፈው ሳምንታት።
እሺ።
ከዛ በቃ በዛ የተነሳ ደግሞ እዚህ ሀገር ላይ ያሉትን እኛ ሰዎች እዛ እንደዚህ ጥቃት ደርሶባቸው በሰላም መውጣት የለባቸውም የሚሉ ነገር ላይ ነው የተነሱብን። ከመጀመሪያ ምንም ሰላም የለንም። በቃ በችግር ላይ ነን ያለ ነው። ሚኒስትሪ ወደ 10 ዓመት 15 ዓመት ብንጠይቋቸውም ብንጮውም ምንም የሚሰሙ ሰዎች የሉም። እነሱም እንደዚያው ናቸው። የመጨረሻ ቻንስ ላይ ነን ያለን። ምንም መፍትሄ አናገኝም። መውጣት መግባት የለም። ምንበላ ምንጠጣ የለንም። ህፃን ልጆች እንደዛ ተሰብስቦ ከኛ ስር እየጨው ነው ያሉት።
ሰፈሩ ምን ይባላል ያላችሁበት?
ያለንበት ሰፈር
ምንድነው ይባላል? ጎልጀኖ ዋ ከተማ ውስጥ ሆኖ በቃ ጎልጀኖ ትባላለች ሰፈሪቷ።
ጎልጀኖ
ጎልጀኖ? አዎ አዎ።
ቁጥር ምናምን አለው እንደዚህ ተለይቶ የሚታወቅበት? ምናልባት ባለስልጣኖች ቢጠይቁን የምንሰጣቸው። የቤታችሁ ቁጥር፣ የመንገድ ስም እንደዚህ ያለ? የት እንዳላችሁ በትክክል የት እንዳላችሁ ለማወቅ ነው።
ምንም ቁጥር የላትም በቃ እንደዚሁ ዝም ብሎ የምንኖርበት ሰፈር ናት እንጂ ምንም ቁጥር እንትን የላትም፣ ቀበሌ የላትም።
አዎ። የቤት ቁጥርስ እንደዚህ ነገር የለም?
ምንም ነገር የለውም።
በቦታ ነው የሚተዳደረች
እና የመጨረሻ ቻንስ ላይ ነን ያለ ነው። በቃ ምንም የምናደርገው እና የት የምንገባ እና የምንወጣበት ሀብቴን ነው ያለ ነው። ለሆ ጠገቦች ተሰብስቦ ነው ያሉት። ህጻናቶቹ ራሱ በጣም ያሳዝኑ ሁኔታ ላይ ናቸው ያሉት።
መልሼ መደውላለሁኝ።
እሺ፣ ሸባቱ አመሰግናለሁ።
እሺ። ማይ የሶማሌላንድ የጸጥታ ሚኒስትር ዴኤታ መሐመድ ሙሳ ዴሬ ለኢትዮጵያውያኑ ጥበቃ እንዲደረግ ሰራዊቱን እንደሚያዙ ተናግረው የነበረ ቢሆንም ጥቃትን ከኢትዮጵያውያኑ ያራቀ ኃይል የለም፣ የመንግስታቱ ድርጅት የስደተኞች ጉዳዮች ባለቤቱ ዩኤንኤችሲአርም የለም፣ የኢትዮጵያ ኤምባሲ ድምፅና እጆችም እኛ እስከፈለግናቸውና ለዚህ ፕሮግራም ቀረጻ ስቱዲዮ እስከገባንበት ጊዜ የሉም። በሀገር ውስጥም በውጭም በጥቃቶች እየተንገላቱ ያሉ ዜጎችን ድምፆች መፍትሄ እስኪያገኙ፣ ደህንነታቸው እስኪረጋገጥ ማሰማታችንን እንቀጥላለን።
የዲሞክራሲያዊ ተቋማት ግንባታ በኢትዮጵያ የውይይት መድረክ
የፊታችን ቅዳሜና እሁድ መስከረም 13 እና 14 2010 ዓመተ ምህረት ቪዥን ኢትዮጵያ ያዘጋጀው የውይይት መድረክ ይካሄዳል። ይህ በቪዥን ኢትዮጵያ የተዘጋጀ መድረክ የዘንድሮ ርዕስ በኢትዮጵያ የዲሞክራሲያዊ ተቋማት ግንባታ የሚል ነው። ቪዥን ኢትዮጵያ የዛሬ 2 ዓመት ተኩል አካባቢ በተወሰኑ ምሁራንና ባለሙያዎች ዩናይትድ ስቴትስ ውስጥ የተቋቋመና የሚሰራው ለትርፍ ያልሆነ ሆኖ ዋሽንግተን ዲሲ ላይ የተመዘገበ ስብስብ ነው። ጽህፈት ቤት ግን የለውም።
ጽህፈት ቤት የሆነ ፊት ለፊት የተቀመጠ የለም። አብዛኞቻችን በዩኒቨርሲቲ ውስጥ የምንሰራ መምህራን ነን። ባለን ሰዓት በተሻለ ጊዜ ተመካክረን እንደዚህ አይነት ፕሮግራሞችን እንዳልከው ከባድ ስራ ነው፣ ያንን ለመስራት እየሞከርን ነው ያለ ነው እንጂ ጽህፈት ቤት ሙሉ የለም። በአሜሪካ ውስጥ በተለያየ ቦታ ነው የምንሰራው ሁላችን።
የቪዥን ኢትዮጵያ ዓላማ አንድ ብቻ ነው ብለውኛል የመድረኩ አዘጋጅ ኮሚቴ ሊቀመንበር ፕሮፌሰር ሚንጋ ነጋሽ። ፕሮፌሰር ሚንጋ በዴንቨር ኮሎራዶ ሜትሮፖሊታን ስቴት ዩኒቨርሲቲ እና በጆሃንስበርግ ደቡብ አፍሪካ ዩኒቨርሲቲ ኦፍ ዊትዋተር ስትራንድ የአካውንቲንግ መምህር ናቸው። ጤና ይስጥልኝ ፕሮፌሰር ሚንጋ።
ጤና ይስጥልኝ አቶ ሰለሞን፣ እንደምን አለ?
እግዚአብሔር ይመስገን በጣም ደህና ነን። ፕሮፌሰር ሚንጋ፣ ለመሆኑ ቪዥን ኢትዮጵያ ምንድን ነው? እስቲ ትንሽ አጫውተኝ ስለሱ።
ሰዎች በጥናት ላይ የተደገፈ ሀሳባቸውን ለኢትዮጵያ ያላቸውን ራዕይ ወይም ሀሳብ የሚያቀርቡበትን መድረክ መክፈት ነው። ቪዥን ኢትዮጵያ የራሱ የሆነ ዓላማ ወይም ፕሮግራም ብሎ የሚለው ሳይሆን ለሌሎች መድረክ ማዘጋጀት ነው
እንጂ ቪዥን ኢትዮጵያ እንደ ፕሮግራም ይዞ የሚንቀሳቀስበት ስራ የለውም ማለት ነው?
የለውም። ቪዥን ኢትዮጵያ ከማንም ፓርቲ ጋር ያልወገነ፣ ከሚዲያ ጋር የሚተባበር፣ የሚቀርቡትን ሀሳቦች በስብሰባ አዳራሽ ውስጥ ብቻ ተወስነው እንዳይቀሩ ለኢትዮጵያ ሕዝብ በጥራት በተሻለ መንገድ የሚቀርቡበትን ሁኔታ ማዘጋጀት ነው። ይህንንም ያደረግንበት ምክንያት ብዙ ግልጽ ያልሆነ ለሕዝብ መቅረብ የሌለባቸው ነገሮች በዚህ በኢንተርኔት በሶሻል ሚዲያ ሁሉ ስለሚቀርቡ የትኛው የተሻለ ሀሳብ ነው የሚለውን በተቻለ መጠን የተገመገመ ጽሑፍ እንዲቀርብ መድረኩን መክፈት ነው የኛ ዓላማ።
ቪዥን ኢትዮጵያ ከዚህ በፊትም 3 ስብሰባዎችን አድርጓል። ጥቅምት 25 2008 ዓመተ ምህረት የተደረገው የመጀመሪያው ስብሰባ የኢትዮጵያና የኤርትራን ግንኙነት የሚመለከት ነበር። ሁለተኛው ስብሰባ በዚያው በ2008 ዓመተ ምህረት መጋቢት 13 እና 14 ግጭትን በማስወገድና በግጭት አወጣጥ ዘዴዎች ላይ ያተኮረ ነበር። ሶስተኛው ስብሰባ መስከረም 16 እና 17 2009 ዓመተ ምህረት የዛሬ ዓመት ማለት ነው፣ በሽግግር ላይ ያተኮረና ከ20 በላይ ተናጋሪዎች የቀረቡበት እንደነበረ ፕሮፌሰር ሚንጋ ነግረውኛል። የዛሬ ሳምንት የሚካሄደው ስብሰባ የተጠራው ዋሽንግተን ዲሲ ላይ ነው።
ቦታው ዩኤስ ኔቪ ሜሞሪያል ናቫል ሄሪቴጅ ሴንተር ነው። 701 ፔንሳልቬኒያ አቬኒው ኖርዝ ዌስት ሱት 123 ዋሽንግተን ዲሲ 20004 ላይ ነው ያለው።
የዚህ መድረክ ተግባር በተጨማሪም ከግጭትና ከቀውስ የሚወጡ ሌሎች አገሮች እንዴት እንደወጡ ተሞክሯቸውን ማየትና መገምገም ለኢትዮጵያ የትኛው መንገድ ይሻላል የሚል ውይይትም ማካሄድ ነው። ውይይቶቹ የሚያተኩሩትም የሚመክሩትም ኢትዮጵያንና የኢትዮጵያን ዕጣ ፈንታ ነውና ሁሉንም የሀገሪቱን የህይወት ዘርፎችና ገዥውን ፓርቲ ኢህአደግን ጨምሮ ሁሉንም ወገኖች ለማሳተፍ ለማካተት የተደረገ ወይም እየተደረገ ያለ ጥረት ይኖር ይሆን? ይህንን ጥያቄ ለፕሮፌሰር ሚንጋ ነጋሽ አነሳውላቸው።
የምናደርገው በቀጥታ እኛ ብቻ በመጋበዝ ብቻ ሳይሆን የጥሪ ወረቀቶችን እናረጋለን። እነዚህ call for paper ይባላሉ። በአካዳሚ ዓለም ላይ የዛ አሰራር ነው። ጽሁፎች ጥሪዎች ይደረጋሉና በዛ መሰረት መልስ ለሚሰጡ ሰዎች ነው ወደ ስብሰባው እንዲመጡና ጽሁፉን እንዲያቀርቡ እናደርጋውና ይሄንን አራተኛውን ስብሰባ በሚመለከት 3 ጊዜ የወረቀት ጥሪዎች ተደርገዋል። አንደኛው በማርች መጋቢት ላይ፣ ሁለተኛ በሰኔ፣ ሶስተኛ ደግሞ በሐምሌ ላይ ተደርገው በዛ ላይ 27 ሰዎች ጽሁፋቸውን ለማቅረብ አብስትራክት የጽሁፋቸውን ጭምቅና ጭብጥና ጽሁፋቸውን ልከዋል። በጣም እናመሰግናለን። በዚህ አጋጣሚ የመጡትም ከዓለም ዙሪያ ነው። ከነዚህ ውስጥ 19 ጽሁፎቹን ተቀብለናቸዋል። ሁሉንም ለመቀበል ባለመቻላችን ይቅርታን ጠይቃለን። ከ19ኙ 17ቱ ጸሐፊዎች በአካል ተገኝተው ጽሁፋቸውን እንደሚያቀርቡ ቃል ገብተዋል። ከነዚህ 17ቱን በ6 ፓናል ይቀርባሉ። ከነዚህ ውስጥ 2 ልዩ ፕሮግራሞች እና የፓናል ዲስከሽኖች፣ ከፓናል ዲስከሽኖቹ በመካከል 2 ፕሮግራሞች ይኖራሉ። አንደኛው ያው በዚህ በዩናይትድ ስቴትስ ኮንግረስ ላይ ያለው ረቂቅ ህግ ኢትዮጵያን የተመለከተው HR 128ን ይመለከታል።
ትንሽ ዘርዘር ያርጉልኝ HR 128 ምን እንደሆነ ይዘቱ።
HR 128 የሚባለው ለአሜሪካ ፓርላማ ውስጥ ረቂቅ ህግ አለ። ያ ረቂቅ ህግ ኢትዮጵያ ውስጥ ሰብአዊ መብትን የተመለከተና አሳታፊ የሆነ አስተዳደር ወደፊት ስለመመስረት በኢትዮጵያ የሚደነግግ ወይም የአሜሪካን መንግስት አቋም ወደፊት ለማስተካከል ተብሎ የታሰበ ነው። ጉዳዩን በዛ ጉዳይ ላይ የሚሰሩ ሰዎች ቀርበው ስለ ረቂቅ ህጉ ምንነት የሚያስረዱበት አንድ መድረክ ይኖራል። ሌላው የፖለቲካ ድርጅቶች እንደምታውቀው በኢትዮጵያ ውስጥ በጣም ብዙ ናቸው። በኢትዮጵያ የምርጫ ቦርድ እንኳን የተመዘገቡት በጣም ብዙ ናቸው። ሁሉንም ማሳተፍ አይቻልም። ፕራክቲካል ማይሆንም። ሆኖም ግን ለናሙና ያህል 4 የፖለቲካ ድርጅቶች ወኪሎቻቸው ቀርበው ያላቸውን አስተሳሰብ የሚገልጹበት እንደዚሁ መድረክ ተዘጋጅቷል።
እነማን ናቸው እነዚህ 4 የፖለቲካ ድርጅቶች?
ከኦሮሞ ዴሞክራሲያዊ ግንባር፣ ከአርበኞች ግንቦት 7፣ ከአማራ ዴሞክራሲያዊ ኃይል እና ከደቡብ ምዕራብ ኢትዮጵያ ኃይል። በሙሉ ስማቸውን በደንብ በአማርኛ ተርጉሜ ይሆን እንደሆነ እግዚአብሔር ወቅ እንግዲህ ስህተት ካለ ይቀርታል።
ፕሮፌሰር ሚንጋ፣ እነዚህ የፖለቲካ ድርጅቶች ሲጋበዙ የተጋበዙባቸው መለኪያዎች አሉ? እንደገና አሁንም ወደዛ ወደ ገዢው ፓርቲ ሀሳብ ልምጣና መቼም የስርዓት ለውጥ፣ የስርዓት ማሻሻያ የመሳሰሉ ነገሮች ሲባሉ ስለ መልካም አስተዳደርም ነውና የሚወራው፣ የጋበዛችሁበት ሁኔታ የለም?
በቀጥታ በብዙዎቹም በቀጥታ ሳይሆን ብዙዎቹ ፍላጎት አሳይተው ነው እና የኢትዮጵያ መንግስትም ሆነ ገዢውም ፓርቲም ሆነ የኢትዮጵያ ኤምባሲ በዚህ ስብሰባ ላይ ለመሳተፍ ከፈለገም አይሳተፍበት ምንም ምክንያት የለም። በሩ ለኢትዮጵያ ሁሉ ክፍት ነው።
ስለ ዲሞክራሲያዊ ስርዓት ግንባታ ስንነጋገር፣ ስለ ተቋማቱን ግንባታ ስንነጋገር፣ በተለይ እንደ ኢትዮጵያ ባሉ ሀገሮች ውስጥ ሴት ማለት የህብረተሰቡ ግማሽ ማለት ነች። እንደውም ከዛ በላይ ነው። አሁን በትክክለኛው ቁጥር በህዝብ ቁጥር ከሄድን በአጠቃላዩ እንቅስቃሴ ውስጥ ደግሞ ያላቸው ሚና በጣም ከፍተኛ ነው። እንደውም በሴቶች ትከሻ ላይ ነው በማደግ ላይ ያሉ ሀገሮች በአጠቃላይ። እናንተ መካከል ግን ስመለከት እስካሁን ድረስ አንዲት ሴት ብቻ ነው የጠቀሱልኝና በዚህ በኩልስ ትኩረት አላደረጋችሁም?
ከዚህ በፊት በነበሩት ስብሰባዎች ላይ እንደውም የሴቶች ፎረም ሙሉ ነበረ። ግን አሁን በጽሁፍ ደረጃ ላይ ቁጥሩ ያንሳል። እና በዚህ ስብሰባ ላይ ምንድን ነው ያደረግነው እኛ ሴቶች ጠይቀው ወይም ደግሞ ለጽሁፉ ያቀረቡትን ሰዎች ነው ያየነው እንጂ ማነው አቅራቢው የሚለውን ላይ አይደለም የሄድነው።
ለማንም ክፍት ነው?
ለማንም ለኢትዮጵያ ሕዝብ በሙሉ ክፍት ነው። በዋሽንግተን አካባቢ፣ ዲሲ አካባቢ ያላችሁ በሙሉ ኢትዮጵያውያን በይህንን ነገር አምልጣችሁ፣ በተጨማሪ ደግሞ እነዚህ ነገሮች ተቀርተውም በፌስቡክም በምንም ይተላለፋል። ቮይስ ኦፍ አሜሪካም ሌሎችም የሚዲያ ሰዎች ደግሞ ቀርባችሁ ያንን ጉዳይ ለሕዝብ እንድታደርሱ በጣም ደስ ይለናል፣ እንጠይቃለንም።
ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ማግኘት ይቻላል። በትዊተር #voaamharic ብላችሁ ተከተሉን፣ ተነጋገሩ። እያስተናገድናችሁ ያለነው ሰለሞን አባተና
አበባዮ ገበያውንን። ወደ ተከታዩ ዝግጅታችን ከመላፋችን በፊት አንድ ሙዚቃ እንጋብዛችሁ።
የተስፋዬ ወርቅነህን የብር ወለባ ነበር አበባዬ ጋበዘችን፣ እናመሰግናለን።
ሶል፣ እስኪ ስለ ሰዓዳ ማንነት ጥቂት እንጫወት።
መልካም አቢ፣ ቆንጆ ፕሮግራም እንዳሰናዳሽ አውቃለሁ።
እሹሃማ ወርቅ፣ ደራሲ ሰዓዳ መሐመድ። ደራሲ ጋዜጠኛና ገጣሚ ሰዓዳ መሐመድ በስነ ጽሑፍ ሥራዎቿ በኢትዮጵያ ሬዲዮ ከመጽሐፍት ዓለም ፕሮግራም ለንባብ የበቃው መጽሐፏ ነው።
እሾሃማ ወርቅ፣ ደራሲ ሰዓዳ መሐመድ። ኢብራሂም እድሪስ አሊና ባዩሽ አለማየሁ። እሾሃማ ወርቅ።
ጤና ይስጥልን እንደምንሰነበታችሁ ዝግጅታችን ተከታታዮች። ሀያ ከአይዳ ዘንድ ከመጣች ሁለት ሳምንት አልፏታል። አይዳ ስድስት ቀናት ሙሉ ከቤቷ ተሰውራ ገና ዛሬ ነው ወደ ቤቷ የመጣችው። አይዳ ሳሎን ሶፋ ላይ ጋደም ብላ ሀያት ቡና እያፈላችላት ወሬ ተጀምሯል። አይዳ ሀያት ክሬምን መጠቀችኝ ብላ በሆዷ ጭን ቋጥራለች። በዚህም ሁለቱን አጣልታ ለማናየት እያሴረች ነው። በመሃል እየተጫወቱ ሳለ ከሪም ስራ የማያስከብዳሽ አውቆ ነው ቤት ተቀምጠሽ እሱን እየጠበቅሽ እንድትኖሪ ለማድረግ። በዚህ ላይ ደግሞ ወንዶች አይታመኑም ማለቻ ታይዳ አዛኝና ተቆርቋሪ መስላ ሀያት ጥርጣሪዋ ከፋለ። ልቧን በሀዘን እየተኮማተረ መጣ። አይዳ አላማዋ ሊሳካ በመቃረቡ ተደሰተች። ከሪም በህይወት ከቆየ የእሷ የሚሆንበት ጊዜ ሊመጣ ይችላል። በሌላ በኩል ፍስሐ የመጨረሻውን ሽልሸጦ ወደ ቤቱ የተመለሰው አመሻሽ ላይ ነበር። አሁንም በስጋት እንደተዋጡ ናቸው። በዚህ ሁኔታ መቀጠል እንደማይችሉ ከሪም ተገንዝቧል። ስለሆነም ወደ ሀገሩ ለመመለስ ወሰነ። ፍስሐ ግን ትንሽ ገንዘብ አጠረቃቅሞ ከአመት በኋላ መመለስ ነው የሚፈልገው። እነ ከሪም በዚህ ሁኔታ ሲጨዋወቱ እንዳለ መጅል ስልክ ደውሎ በተቻለ ፍጥነት ሀገሩን ለቃችሁ ሂዱ በማለት አስጠነቀቃቸው። ለሀፌዝም ፈይሰል ስልክ ደውሎ ሚስጥሩ እንደተጋለጠና ስለ እርሱም ማንነት ፖሊሶች እንዳወቁ ነገረው። ሀፌዝ በሀሳብ ተዋጠ። ስሚራን ወደ ሀገርሽ ሄደሽ የመኖሪያ ፈቃድ አውጥተሽ ትመለሺ፣ ከዚያም እንጋባለን አላት እየተጨነቀ። ስሚራ ዝም አለች። በዚህ መሀል ስልክ ጮኸ። ሀፌዝ ስልኩ ላይ በድንጋጤ አፈጠጠ። ስልኩ መልሶ እንደገና ፊቶ እንደምንም ተንጠራርቶ በሚንቀጠቀጥ እጁ ማንሳቱን ገልጸን ነበር። የሳምንት ረታችን እናበቃ ነው። የዛሬው ተከታይ ክፍል እነሆ።
አይዳ ከሁለት ቀናት በኋላ ነበር ወደ ቤቷ የተመለሰች። በፈገግታ ሰላምታ ካቀረበችላት በኋላም እንግዶች ስለሚመጡ ቤቱን በማዘጋጀት እንድታግዛት ጠየቀች። ሀያትም እርቅ በመውረዱ ተደስታ አይዳ ያዘዘቻትን ሁሉ ስታከናውን ቆየች። ምሳ ሰዓት ላይ ዑመርና ጓደኛው ሙፊድ አይዳ ቤት መጡ።
ይህ እሾሃማ ወርቅ የተሰኘ መጽሐፍ ሰአዳ መሐመድ ለሥራ ወደ አረብ አገር ሄዳ በነበረ ጊዜ በአረብ አገሮች ውስጥ በሚኖሩ ኢትዮጵያውያን ሕይወት ላይ የሚያተኩር ነበር። ሰአዳ በሀገር ውስጥ በተከታታይ ይታተም የነበረ እፍታ መጽሐፍ፣ አጫጭር ልቦለዶቿና ግጥሞቿም ለህትመት በቅተዋል። ፖፕሌሽን ሚዲያ ሴንተር በተከታታይ ባሳተማቸው መድብሎቹም ላይ ሥራዎቿ ተካተዋል። በአገር ፍቅር ቲያትርና በፑሽኪን የሥነ ጽሑፍ መድረኮች ላይ የግጥም ሥራዎቿን አቅርባለች። በኢትዮጵያ ራዲዮ የቅዳሜ የመዝናኛ ፕሮግራም ላይ በ1990ዎች ውስጥ የተለያዩ ድራማዎችንና አጫጭር ትረካዎችን ጽፋለች። ሰአዳ በጋዜጠኝነት ዓለምም በህትመት ሚዲያዎች እፎይታ፣ ዕለታዊ አዲስ፣ አዲስ አድማስ ጋዜጦች ላይ በሪፖርተርነት፣ በከፍተኛና በዋና አዘጋጅነት እንዲሁም በአምደኝነት ሰርታለች። ሰአዳ ዛሬ በከባድ ህመም ላይ ነች። ለሕክምናዋ ድጋፍ እያሰባሰቡ ካሉ የቀድሞ ባልደረቦቿና ጓደኞቿ አንዱ የሆነውን ሁሴን ከድርን አነጋግሬው ነበር።
አመሰግናለሁ አበባየሁ። ሰአዳን የማውቃት 1990ዎቹ መጀመሪያ ላይ የኢትዮጵያ ሬዲዮ የቅዳሜ መዝናኛ ላይ አንዳንድ አጫጭር ጽሁፎችን የማቀርብ ነበር። ቦቱ እነ ዳንኤል ነጋሽ ከዛው ሂሩት የነበሩ ተጋር አዘጋጆቹ እና እዚያ ላይ ስናቀርብ ሰአዳም ስራዎቿን ይዛ መጥታ እና አንዳንድ ስራዎችን አብረን መስራት ጀመረ። በጣም ታታሪ ጸሐፊ ነች። ግጥሞችን ትጽፋለች፣ አጫጭር ልቦለዶችን ትጽፋለች፣ እንዲሁም ረጅም ልቦለድ እየጻፈች እንደሆነ ሰማሁን። ከዚያ በኋላ አብረን የተለያዩ መድረኮች ላይ ሰራን። በተለይ ደግሞ በሙስሊም በዓላት በሚኖሩ ጊዜ ኢዳል ፈጥር፣ ኢዳል አድሃ ላይ የሚቀርቡ ፕሮግራሞችን እንዲሁም መውሊድ ላይ የሚቀርቡ ዝግጅቶችን መስራት ጀመርን። መድረክ ላይ ሰሜን ሆቴል፣ ሀዊ ሆቴል፣ አወሊያ ትምህርት ቤት አዳራሽ፣ ጃሊያ ትምህርት ቤት እንደዚህ ሰራ ነበርና በእነዚህ ጊዜያት ድርሰቶቹን ትጽፍ የነበረው እሷ ነበረች። በተዋናይነትም ትሳተፍ ነበር። እንግዲህ ደራሲ ከዚያ በፊት አረብ ሀገር ደርሳ ነው የመጣችው። ለስራ ደርሳ የመጣች ሰው ነች። የዚያንም ህይወት ትጽፍ ነበርና መጀመሪያ የስነ ጽሁፉ ተሰጥኦ ያላት ሰው ነበረች። በቃ ምንም የእሷ እንትን ላይ ብዙም ትጠቅም የምናገኝበት ስራ አልነበረም። እንዲህ እያለ መጣ። ዕለት አዲስ በወቅቱ ስራውን ጀመረ። በዕለት አዲስም በየራሳችን መንገድ ሰለሞን አባት አሁን ላይ የእናንተ ጋዜጠኛ በደንብ ያውቃል ብዬ አስባለሁ። ምናልባት ብዙ ጋዜጠኞች ስለነበሩ ሊያስታውስ ይሆናል እንጂ በተለያየ የደረጃ የፈተና ደረጃ ዕለት አዲስም ጠቀም ጀመርም። እዚያም በጣም ጥሩ ስራዎችን ካበረከት ነበር። በየሳምንቱ አዳዲስ የሆኑ ስራዎችን የተለያዩ ገጾች ላይ ጽፍ ነበር። ከለት አዲስ በኋላ ሩህ ጋዜጣ ላይ አዘጋጅ ሆና አቀርባለች። አብርሃም ረሳ ለኔ ያን አዘጋጅ በነበረበት ጊዜ ሩህ ጋዜጣ ላይ ሰርታለች። አዲስ አድማስ ላይ ጽሁፍ ታበረክት ነበር። የተለያዩ ጋዜጦችና እንዲ ትቀት ነበር። ሳዳ በጣም ትሁትና ሰዎች ላይ ማስቀየጥ ጥረት የምታደርግ ወደ ራሷ ነገሮች የምትቀንስ ታደርግ ሰው ነች። ይኸው ጉዳይ ይመስለኛል እንግዲህ የሕክምና ሙያ ባላውቅም ታምቃለች፣ ነገሮችን ታምቃለች። ከዚያ ምን ተፈጠረ? ለረጅም ጊዜ የደም ግፊት ነበረባት። ከአመት በፊት ነው የደም ግፊት እንዳለባት ያወቀችው። ከዚያ በኋላ ወደ ሕክምና ስትሄድ የደም ግፊት የፈጠረው ጫና ወደ ኩላሊት ህመም ተፈጠረባት። በሌሎች ሚዲያዎች ስራዎችን ሰርታለች። ፖፕሌሽን ሚዲያ ላይ ያወጣቻቸው ጽሁፎች አሉ። እስታ ቁጥር 2345 እንደዚህ ስራዎቿ ወጥተዋል። ብሌን የደራሲያን ማህበር መጽሐፍ ላይ ስራዎችን አውጥታለች። የተለያዩ መድረኮች ላይ የምትሳተፍ ሰውነች እና ይህች ደራሲ ታማ አልጋ ላይ እንደዋለች እንደሰማሁ በጣም የደነገጥኩት፣ ታማ መንቀሳቀስ አቅቷታል፣ ቤት ነው ያለችው ሲለኝ በጣም አስደነገጠኝ። እና ጉዳዩን ከሰማሁ በኋላ ሁኔታን መከታተል ጀመርኩኝ። ሐኪሞች የሐኪሞ ቦርድ በአስቸኳይ የኩላሊት ለውጥ ያስፈልጋል የሚል ነገር ሪፖርቱንም አየሁት ወረቀቱን። ከዚያ በኋላ እንግዲህ የዚህ ዋጋው እጅግ ከፍተኛ ነው፣ በሀገርም ውስጥ ይሁን በውጭም ከፍተኛ ነው። ህመሙ ጊዜን የሚሰጥ አይደለም። አሁን ዳያሊሲስ ላይ ነው ያለችው። በየጊዜው ይታጠባል ኩላሊቷ፣ በየቀኑ ይታጠባል ነው ባለፉት 5 ቀናት። ስለዚህ ይህንን አቅም ማደራጀት ያስፈልጋል። ውጭም ሄዳ ለመታከም ከ1.5 ሚሊዮን ብር በላይ ያስፈልጋል። ይህንን ለማድረግ የተለያዩ አማራጮች ተጠቀምን። በተለይ ደግሞ የሶሻል ሚዲያ እኔ ብቻ ሳይሆን ብዙ ሰዎች አሉ ከኔ ጋር የኔ ጓደኞች ለመስፈን ጌታቸው ከሷ ጋር አብረው ቤት ስራን ድራማዎችን የሚጽፉት ማለት ነው።
ሰአዳን አናግሬያት ነበረ። ወንድሟ ኩላሊቱን ሊሰጣት ፈልጎ ደማቸው ተመሳሳይ ስላልሆነ ያ ሊሆን አልቻለም እና ወደ ውጭ ሄዳ መታከም እንዳለባት እንደተነገራት አስረድታኛለች። ሕክምና ሊያስገኛት የሚችል ገንዘብ እጇ ላይ እንደሌለ እያወራችኝ ነበር እና ይህንን እንደ ሌሎች ሰዎች ተንቀሳቅሰው እንዴትስ ሊረዷት ይችላሉ? እንዴትስ ሊያግዟትም ይችላሉ? ተቋማትም ሊሆን ይችላል፣ ድርጅቶችም ሊሆን ይችላል፣ ወይም በግለሰብ ደረጃ እና በትክክል የተቋቋመ ወይንም እሷን ማግኛ ምን አለ? አሁን
ሰሉ ከእሷ ጋር ከዚህ ቀደም አብረን እንሰራ የነበርን ሰዎች እና አሁንም አብረዋት እየሰሩ መስፍን ጌታቸው የተለያዩ አማራጭ በተለያየ መንገድ ስራዎችን እየሰራ ነው። አንድም የስነ ጽሁፍ መድረክ በማዘጋጀት የእሷ ስራዎች የስነ ጽሁፍ ስራዎች አሉ፣ ግጥሞቿን፣ አጫጭር ልቦለዶቿን በማሳተም እዚያ መድረክ ላይ የሚሸጥበትን መንገድ እያመቻቸን ነው። አሁን በዚህ ዛሬ በዚህ ጉዳይ ላይ ነበር የዋል ነው። ሌላው ደግሞ በመድረኮች ላይ ገቢ ለእሷ በማድረግ እነዚህ ጥቃቅን ነገሮች ናቸው። ማለት እኛ እንዳቅማችን የራሳችንን አንዲት ትንሽ አስተዋጽኦ እንዲሆን እናበርክት በሚል ነው። በመካከለኛው ምስራቅ የተለያዩ የአረብ ሀገራት ያሉ እህቶች ደግሞ ይኸው እንትኑ ከተሰራጨ በኋላ በተለይ አሊፍ ሬዲዮ ኔትወርክ ሬዲዮ አለ፣ እዚያ ላይ ከተሰራጨ በኋላ የራሳቸውን ግሩፕ አቋቋሙ። ዋትሳፕ ላይ የሰአዳ መሐመድን የመርዳት እንትን አቋቁሞ ከተለያዩ ሀገር ገንዘብ ማሰባሰብ ስራ እየሰሩ ነው። እንዲሁም አውሮፓ የጎፈንድሚ የገንዘብ ማሰባሰቢያ መድረክ ተፈጥሮ በዚያም በኩል በጎፈንድሚን በኩል የማሰባሰብ ስራ እየተሰራ ነው። ጥሪ ነው የምናደርገው ለተለያዩ ተቋማት። በሀገራችን ብዙዎቹ ደራሲያን፣ ብዙዎቹ የጥበብ ሰዎች ሲታመሙ ቤት ሲውሉ ሁሉ ጊዜም ያው የሚታወቅ ነው ህይወታችን፣ ከእድ አፍ የሆነ ኑሮ ነው የምንኖረው። ሰአዳ ደግሞ ለቤተሰቦቿ ነበር ሁሉም ነገር ሲያደርግ ነበረው እና ምንም ጥሪት ይሄ ተብሎ ማሳቸሚያ የምንታቸምበት ነገር የሚያስቀምጥ አይደለም። የሀገራችን የጥበብ ሰው እና ይኸው ከባድ ነገር ሲመጣ ደግሞ ዞሮ ዞሮ ወደ ማህበረሰቡ ነው እሪ የምንጮኸው። አሁንም ጥሪ እያደረገን ነው ለተለያዩ በሚዲያ ተቋማትም እንደዚሁ እየተሰራጨ ነው። እንዲህ ማህበረሰቡ የእሷ በባንክ አካውንት የኢትዮጵያ ንግድ ባንክ የተከፈተ አካውንት አለ፣ በእናቷ ስም የተከፈተ አካውንት አለ እና በዚያ ሁሉም የበኩል ጥረት እንዲያደርግ ሁላችንም እየተረባረብን ያለ ነው። ብዙ ተስፋ የምናደርግባት ወጣት ደራሲዎች እና የሁሉንም ጥሪ እናደርጋለን። ስለደወልሽልኝ እጅግ አብዝቼ አመሰግናለሁ። ሬዲዮ ጣቢያዎች ነው።
በቀጣይም ወደ ሰአዳ ወደ ራሷ ደወልኩና አገኘኋት። ምንድን ነው የተፈጠረው? ሰአዳ በሶሻል ሚዲያዎች ላይ በተለይም ደግሞ ፌስቡክ ገጽ ላይ ስለ አንቺ አንዳንድ ነገሮች እያነበብን ነበርንና ምንድን ነው የሆንሽው? እስኪ ንገሪን።
ሰአዳ መሐመድ እባላለሁ። የዛሬ አመት አካባቢ ነበረ ኩላሊት ምልክት የታየ እና ደም ግፊቴን ለመቆጣጠር ነበር ሞክር የቆየሁ እስካሁን ድረስ
ዶክተር ተሰጥቷል እና ወጀሻላል ሆነም ፍላቆል ለምቀየር አለበት ነው አሁን ትንሽ ምፍሁን ይታለኝ ነበርኩኝ አሁን እንግዲህ ጀምራለሁ አመሰንሰሽ ምናምን የተስተካከለልኝ ነው እና ዲያሊሲስ ላይ ነው ያለው
ችግሩን ካወቅሽ በኋላ በፍጥነት መፍትሄ ለማግኘት እርምጃዎች አልወሰድሽም ነበር? ወደ ህክምና አልሄድሽም ነበር?
እየተከታተልኩሽ ነበር ለአንድ አመት ያህል ማለት ምንድን ነበር ከዶክተሮች ጋር የነበረ ምንድን ደም ግፊት ሁሉ መቆጣጠር እና ባለበት የኩላሊቱ ጉዳት ባለበት ማቆም ነበር የሞከሩ ነበር ግን እንደዛም ሆነ አልተቻለም ነው ጉዳቱ እያደገ እያደገ
ስንት ቀን ሆነሽ ሌሎችን አይነት ህክምናዎችን ጀመርኩ ካልሽኝ ምንድነው ቀጣዩ ስርምጃ ነው?
ምክንያቱም ወጥፎ ኔትወርክ ከገባው አሁን ተስፋምንት ሆነኝ አራተኛ ጊዜ ነው ዳሊሲስ ይወሰድኩት እና ካቴተር ኢንፌክሽን ፈጥቶብኝ ትራንስማመት ሆነ ነበርኩኝ አንገት ላይ የሚገባ ካቴተር አለ ዳሊሲሱ እና ትንሽ ፈጣ እንትን ያደርግልኝ ነው ዳሊሲሱ
አሁን የሚያስፈልገው ምንድነው እንደነገርሽ ዳሊሲስ ጀምረሻልና ምንድነው ቀጣዩ ነገር ማድረግ አለብሽ ብለው ሐኪሞች እየመከሩሻሉት ነገር
በፍጥነት መቀየር አለበት ነው እና ሱ ለመቀየር ደግሞ ያው ገንዘብ ያስፈልጋል የግሚያን ገንዘብ የሚያስፈልጋል
ምን ያህል ብር ተጠየቅሽ
1.5 ሚሊዮን ነው የሚያስፈልገው አሁን ባለው ሁኔታና እዚህ ሀገር ውስጥ ደግሞ ወረፋ አለ እኔ ደግሞ ቶሎ መቀየር አለብኝ እንደገና ደግሞ ለጋሽም ለማግኘት ወንድሜ ላይ ሲሰጠኝ ነበረ ግን ያው የተማይነታችን አንድ ስላልሆነ አልሆነም በቃ አይቻልም ይተባል
ስለዚህ ከኢትዮጵያ ውጭ ህክምናውን ማግኘት እንዳለብሽ ነው የተነገረው
ማግኘት አለብኝ
ሳዳ አሁን ጎፈንድሚ የሚል ተለያዩ ሰዎች ገንዘብ እንዲያስቀምጡልሽ የሚጠይቅ ነገር አይቼ ነበርና እስካሁን ባለው ሁኔታ ታቂዋለሽ ምን ያህል ገንዘብ አግኝተሻል በቅርበትስ በግለሰብ ደረጃም ሆነ ድርጅቶቹ ዳንች መጣው ሊያግዙሽ ሊረዱሽ የተዘጋጁ አግኝተሻል
እስካሁን የቆፈን መረጃ ያለኝ ግን ሌላ ሁሴን ነግሮኛል ይሆነ ብዙዎች ገብተዋል ብሎ ቆፈን ሌሎች ድርጅቶች ሊረዱኝ የመጡ እስካሁን ድረስ ያመጡ
በግለሰብም ደረጃ ወዳንቺ የመጣ ይደረሰም የለም
አስካምቱ ሰባት
የተጠየቅሽው 1.5 ሚሊዮን ነው ያልሽኝ
አዎ ደግሞ ወጥቷል መጣከም ያን ያስፈልግ
ስለዚህ አሁን ቤት ነሽ ያለሽው ሆስፒታል ነሽ ያለሽው
አብ 53 ቀን ሆስፒታል ቆያለሁ እንዲያለሽ ያደረኩኝ ከዛ ወዲህ ይመለስ
ምረቱን ያምጣልሽ
ለሰዓዳ የተጀመረው ድጋፍ ማሰባሰብ የት ደርሶ ይሆናል ቢ
ይህን ዝግጅት ለመቅረጽ ወደ ስቱዲዮ ስንገባ ወደ ኮምፒውተሬ ሄጄ ጎፈንድሚ ላይ እቼ ነበር። ለሳዳ ህክምና ከሚያስፈልጋት $10,000 መዋጮ $1,364 ተዋጥቷ ይቻለው። በነገራችን ላይ ኮሶል ሳዳ ካንተና ከኔ ጋር ባንድ ወቅት የዛሬ 15 አመት 14 አመት ለተያ አዲስ የሚባል ጋዜጣ ላይ አንተ ኤዲተር በነበርክ ጊዜ በጋዜጠኝነት አብራን የሰራች ባለሙያ እንደነበረች
አስታውሳለሁ አቢ የለታዊ አዲስ ባልደረባችን በነበረች ጊዜ በጥበብ አምድ ላይ የምትዘግብና የምትጽፍ ዜናዎችን እያነፈነፈች የምታወጣ ብርቱ ታታሪና ቅን ባለሙያ እንደሆነች አውቃለሁ ሳዳ በዚህ ዘመቻ ውስጥም እኔም ድጋፌን እገልጻለሁ ለሚፈልገው ክፍያ ጣሪያው ገና ሩቅ ነውና ሌሎችን ቢረባረቡ የመንፈስ እርካታ እንደሚያገኙ አልጠራጠርም።
እኔም ሐሳብን እጋራለሁ ሶል። ለዛሬ ፕሮግራማችን ወደ መጠናቀቁ እየተቃረበ ስለሆነ ሙዚቃ ጋብዘን ብንሰነባበት።
መልካም አቢ እኔም ስማማለሁ እንግዲህ እስከማጠቃለያው አንድ የባህል ሙዚቃ ጋብዘን እንተዋ የባህልም ሰሞን ነውና።
መልካም ጊዜ መልካም ሳምንት ይሁንላችሁ።
አዲስ አመት በማሪቱ ለገሰ። የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ።
ነገ በመደበኛው የሰኞ ምሽት ዝግጅቶቻችን እንገናኛለን።
ለዛሬ በሁሉም ስፍራ ባሉ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም እንሰናበታችኋለን።
አበባዩ ገበያውና
ሶሎሞን አባተንን ከኛ ጋር ስላመሻችሁ እናመሰግናለን።
ሰላም፣ በደህና ደሩ።
This program has come to you from the Voice of America, Washington.